ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የከተራ በዓል በዛሬው ዕለት በዓለም ዙሪያ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ዘንድ ዛሬ በመከበር ላይ ነው። በዓሉን የምታከብሩ አድማጮቻችን በሙሉ እንኳን አደረሳችሁ እንላለን።
ኢትዮጵያ ውስጥ እየተካሄደ ያለው ለውጥ ትልቅ ሰፊና ተስፋ ይዘው የመምጣቱን ያህል ስጋቶችንም ያዘለ መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ አስታወቀ ይላል። ህዝባዊ መሰረት የሌላቸው ጸረ ለውጥ አስተሳሰቦችም በተቀናጀ መንገድ እየተመሩ ፈተናዎች ሆኖበታል ይላል በመጽሔት የሚቀርበው ዘገባ።
ሰላም፣ ፍቅር፣ አንድነት ለኢትዮጵያ በሚል መሪ ሐሳብ ጉዞውን ያማሸው ልዑክ ካለፉት አምስት ተመሳሳይ መርሃ ግብሮቹ ለየት የሚያደርጉት ቁም ነገሮችን ይዞ ነው የተነሳው። የልዑካን ቡድኑ አስተባባሪ ምኒልክ ፋንታሁን
መነሻችንን ጥር አንድ ከዳግማዊ አጼ ምኒልክ ሆስፒታል
የአድዋ ጉዞ አስተባባሪ ምኒልክ ፋንታሁን ነው ያለው። ጉዞውን አስመልክቶ የተሰናዳ ቅንብር በሁለተኛው አጋማሽ ይቀርባል።
አሁን የሰላም ጥሪው ውጤት እያስገኘ ነው። ልጆችም ወደ ቤት እየተመለሱ ናቸው። ሕዝቡም የተላለፈውን የሰላም ጥሪ ተቀብሏል። በአካባቢውም ሰላም እየሰፈነ ነው። መታገል የሚፈልግ በነፍጥ ሳይሆን መሳሪያውን አስቀምጦ በሐሳብ ተሟግቶ ይሁን ብለን አውጀናል።
እኚህኛው ደግሞ የሰላም ሳምንት ያወጁት አባ ገዳ ጅሎ መሎ ናቸው። በዚህም ላይ ዘገባ አለን አድማጮች፣ በመጽሔት ክፍለ ጊዜ ይቀርባል።
የሕዝብ ተወካዮች ምክር ቤት አሻሽሎ ያጸደቀው አዋጅ የጋምቤላን ሕዝብ ጥቅም ይነካል ተባለ። ኬንያ ከተማ ናይሮቢ በሚገኝ ሆቴል ላይ አልሸባብ ያደረሰውን ጥቃት የሚቃወሙ ሰልፈኞች ሰልፍ ወጥቶ፣ እንዲሁም ኮንጎ ዲሞክራቲክ ሪፐብሊክ ባለፈው ወር ይፋ ያደረገችውን ምርጫ ውጤት እንድትሰርዝ የአፍሪካ ህብረት ያስተላለፈውን ጥሪ አልቀበልም ማለች የሚሉ ከዜና ውስጥ ይገኛሉ።
አርብ ጥር 10 2011 ዓ.ም ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን ከአቀናባሪያችን ብርሃን ኃይሉ ጋር እንዲሁም ከስርጭት መሐንዲሱ እስከ ምሽቱ 4 ሰዓት አብረን እንቆያለን። የሰዓቱ የዓለም ዜና ይቀድማል። ክርስቶስ የመዓቱን ውሃ ለምሕረት እንደለወጠ ሁሉ እኛም የክፋት ማስታወሻች የሆኑ ተቋማትን ወደ በረከትነት መቀየር አለብን ሲሉ የኢትዮጵያዊ ጠቅላይ ሚኒስትር አብይ አህመድ አስታወቁ። በለውጡ ሂደት የሚያጋጥሙ ፈተናዎቻችንም በድል የማለፋችን ጉዳይ እርግጥ ነው ሲሉም ጠቅላይ ሚኒስትር አብይ አስረድተዋል። ጠቅላይ ሚኒስትር አብይ አህመድ ይህንን የተናገሩት የጥምቀት በዓልን አስመልክተው ባስተላለፉት መልእክት ነው። የጠቅላይ ሚኒስትር ማምሻውን የላኩልን ወይም ያስተላለፉት መግለጫ የሚከተለውን ፍሬ ሀሳብ ይዟል። እስክንድር ፍሬው
ጠቅላይ ሚኒስትር አብይ አህመድ በዚህ መልእክታቸው ጥምቀት የመለወጥ ባህል መሆኑን አስታውሰዋል። እሳቸው እንዳሉት በዚህ ባህል ከተለወጡት አንዱ ውሃ ነው። የሰው ልጅ ከውሃው መለወጥ በፊት በነበረው ታሪኩ ውሃን የሚያስታውሰው በቁጣ መሳሪያነቱ ነው ብለዋል። የሰው ልጅ በውሃ መጥፋቱን በመጠቆም ክርስቶስ ግን የማዕቱን ውሃ የምህረት አደረገው ሲሉም ይቀጥላሉ። በኢትዮጵያ ያሉ ሙያተኞችና ተቋማትንም ከዚያ ክስተት ጋር አያይዘው ገልጸዋል። ጠቅላይ ሚኒስትር አብይ በቢሮክራሲያቸው፣ በግፋቸው፣ በማሰቃያነታቸው፣ በሰብአዊ መብት ጥሰታቸው፣ በአሳዳጅነታቸው፣ በኢፍትሐዊነታቸው፣ በአድሏዊነታቸው፣ ለተወሰኑ አካላት ጥቅም በመቆማቸው የተነሳ በመዓት የምናስታውሳቸው ተቋማት አሉን ብለዋል ጠቅላይ ሚኒስትሩ። አሁን የሚሻለን ምርጫ አልባ ምርጫም እነዚህን የክፋት ማስታወሻዎች እንደ ውሃው ሁሉ ወደ በረከትነት መቀየር ነው ብለዋል። ለመዓት የነበረው ውሃ ለምህረት እንደተለወጠው ሁሉ በክፉ ስራቸው የምናስታውሳቸውን ተቋሞቻችንን ለሕዝብ የሚጠቅም ስራ እንዲሰሩ አድርገን እንለውጣቸው ሲሉም ነው ጥሪ ያቀረቡት። የለውጡ ፋና ይበልጥ እየተገለጠ በሄደ ቁጥር ችግሮቻችንም ይበልጥ እየቀነሱ ይሄዳሉ በማለትም አስረድተዋል። ከባህር ወለል በታች የጀመርነውን ለውጥ ከከፍታ በላይ እንጨርሰዋለን ብለዋል ጠቅላይ ሚኒስትር አብይ በዚሁ መልእክታቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው እናመሰግናለን። በሕዝብ ተወካዮች ምክር ቤት ተሻሽሎ የጸደቀው አዋጅ የጋምቤላን ክልል ሕዝብ ስጋት ውስጥ የሚከት እንደሆነ ተገለጠ። በጋምቤላ ስደተኞች ቁጥር ከክልሉ ሕዝብ ቁጥር የሚበልጥ በመሆኑ የአሁኑ አዋጅ የቀደሙትን ግጭቶች ከፍ ያደርጋቸዋል በሚል ነው ተቃውሞ የቀረበው። በሌላ በኩል የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ኢትዮጵያ ስደተኞች ከማህበረሰቡ ጋር ተዋህደው እንዲኖሩ የሚያደርግ አዋጅ አሻሽላ ማውጣቷ ለሌሎች ሁሉ ምሳሌ እንድትሆን የሚያደርጋት ነው ብለዋል።
ኬንያ በዚህ ላይ መጽሔት ዘገባ ያክልበታል። ኬንያ ዋና ከተማ ናይሮቢ ውስጥ በሚገኝ ሆቴል ላይ ሰሞኑን አልሸባብ ያደረሰውን ጥቃት የተቃወሙ ሶማሊያውያን ዛሬ ስቲሌ ቀበሌ ውስጥ ሰልፍ ወጥተዋል። ለኬንያ ህዝብና መንግስት ያላቸውን ድጋፍ ከገለጡት የስቲሌ ሶማሊያውያን የበዙት እዚያ የሚኖሩት በስደት ነው። በማክሰኞው ጥቃት 21 ሰው መገደሉ ተዘግቧል። የሶማሊኛ ዝግጅት ክፍል ያጠናቀረውን አጭር ዘገባ ሰለሞን አባቴ ያቀርበልናል።
ከዛሬው የስቲሌ ሰልፍ አስተባባሪዎች አንዱ የሆኑት የቀበሌቱ የነጋዴዎች ማህበር ጸሐፊ ኦማር አህመድ አደባባይ ወጥተው የቆሙት በከትናንት በስቲያ ማክሰኞው ጥቃት ለተነጠቁ ህይወቶች ክብራችንን ለመግለጽ ነው ብለዋል። ስለደረሰው ጉዳት ከኬንያውያን ወገኖቻችን ጎን መቆማችንን ለማሳወቅ የንግድ ተቋሞቻችንን ሁሉ ዘግተን ውለናል ብለዋል ኦማር። እንዲህ አይነቱን አረመኔያዊ ጥቃት የፈጸመውን ያሉትን አልሸባብን የመሳሰሉ የሽብር ቡድኖችን እንደሚያወግዙም አስታውቀዋል የንግዱ ማኅበር ጸሐፊ። አልሻባብ አንድ አሜሪካዊን ጨምሮ 21 ሰው ለተገደለበት ደሲቲቱ ሆቴል ላይ ለተጣለው አደጋ ኃላፊነት እንደሚወስድ ባሳወቀበት መግለጫው ላይ ጥቃቱን የፈጸመው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌምን የእስራኤል ዋና ከተማ ናት ብለው ዕውቅና መስጠታቸውን ለመበቀል እንደሆነ ጠቁመዋል። የተጨናነቀውና በአመዛኙ ዝቅተኛ ገቢ ያላቸው ኬንያውያንና ስደተኞች የሚኖሩበት ኢስሊ ቀበሌ የሚገኝበት የካሙኩንጂ አውራጃ የሕዝብ እንደራሴ ዩሱፍ ሐሰን በዛሬው ሰልፍ ላይ ሲናገሩ፣ እንዲሁም በታጣቂዎቹ ጉዳት እየደረሰበት ያለው የአካባቢው ማኅበረሰብ በምንም ሁኔታ ከአልሻባብ ጋር ግንኙነት ያለው መስሎ እንዳይገመት አሳስበዋል። እኛ አልሻባብ አይደለንም፣ አልሻባብ አይወክለንም፣ ስለ እኛ ሊናገርም ስለ እኛ ሊንቀሳቀስም አይችልም። እኛ ራሳችን እንዲሁም የአልሻባብ የሽብር ጥቃቶች ሰለባዎች ነን ብለዋል እንደራሴው። በማክሰኞው ጥቃት ምክንያት አንዳች መከራ ይመጣብናል የሚል የበረታ ስጋት አብዛኛው ሶማሌ በሆነው የአካባቢው ማኅበረሰብ ላይ ማየሉ እየተሰማ ነው። እንዲህ አይነት ጥቃቶች በተሰነዘሩ ቁጥር የሚከተለው ቁጣ ተሸካሚ የሚሆነው የዚህቹ ኢስሊ ማኅበረሰብ እንደሆነ ቀበሌይቱ ውስጥ የዛሬውን ጁምዓ ሶላት ሥርዓት እየመሩ የነበሩት ሼህ አብዱልቃዲር ሐሺ አሊ ተናግረዋል። እንዲህ አይነት ክፉ አድራጎትና ጥቃቶች ሙስሊም ነኝ በሚል ቡድን መፈጸማቸው አስደንጋጭ እንደሚሆንባቸው ተናግረዋል። ሼህ አብዱልቃዲር የማክሰኞ አደጋ የተጣለው የዛሬ 6 ዓመት አካባቢ ናይሮቢ ውስጥ 67 ሰው በተገደለበትና ከ150 በላይ ቁጥር ያለው ሰው በቆሰለበት የዌስት ጌትስ የገበያ ማዕከል የአልሻባብ የሽብር ጥቃት ውስጥ ተሳትፈዋል የተባሉ 3 ሰዎች ለፍርድ እንዲቀርቡ አንድ የኬንያ ፍርድ ቤት በወሰነ ማግስት ነው።
ሰለሞንን ለዘገባው እናመሰግናለን። ኮንጎ ዲሞክራቲክ ሪፐብሊክ ባለፈው ወር ይፋ ያደረገችውን የፕሬዚዳንታዊ ምርጫ ውጤት እንድትሰርዝ ከአፍሪቃ ህብረት የተላለፈውን ጥሪ ውድቅ አደረገች። ፍርድ ቤቱም ሆነ የአፍሪቃ ህብረት ነጻ መሆናቸውን የገለጸው የመንግስቱ ቃል አቀባይ መንግስትም ሆነ የአፍሪቃ ህብረት ፍርድ ቤቱ ምንና እንዴት መስራት እንዳለበት ሊነገረው አይገባም ብሏል። የኮንጎ ዲሞክራቲክ ሪፐብሊክ ህገ መንግስታዊ ፍርድ ቤት ምርጫው ተጭበርብሯል ሲል ዳግም ቆጠራ እንዲካሄድ ለጠየቁት ለተቃዋሚ ተፎካካሪው ማርቲን ፋዩሉ ዛሬ አርብ መልስ ይሰጣል ተብሎም ይጠበቃል።
ዓለም አቀፉ የወንጀል ፍርድ ቤት ይግባኝ ሰሚ ችሎት አቃቢያነ ህግ በቀድሞው የአፍሪኮስ ፕሬዚዳንት ሎሬን ባግቦ ነጻ መሆን ያቀረቡትን ይግባኝ መቀበሉ ተገለጠ። በዚሁ መሰረት በሰብአዊ ፍጡራን ላይ ፈጸሙ ከተባለ ወንጀል የፍርድ ቤቱ ዳኞች ነጻ ያሏቸው የቀድሞው የአይቮሪኮስ ፕሬዚዳንት ባግቦ እንደገና በቁጥጥር ስር እንዲውሉ ተወስኗል። 3ቱ የዓለም አቀፉ ወንጀል ፍርድ ቤት ዳኞች ፕሬዚዳንት ባግቦን ጨምሮ ረዳታቸው የነበሩት ቻርልስ ብሌንጎደም እንደ አውሮፓ አቆጣጠር በ2010 በነበረው ፕሬዚዳንታዊ ምርጫ ወቅት በሰብአዊ ፍጡራን ላይ ፈጽመዋል ከተባሉት ወንጀሎች ነጻ ናቸው ብለው ስለነበር ነው ይግባኙ የተጠየቀው። የዓለም የጤና ድርጅት በውስጡ ይፈጸማል ስለተባለው የዘርና የጾታ አድሎውን ያካተተ ችግር ላይ ምርመራ እየተካሄደ መሆኑን ድርጅቱ አረጋግጧል። የአሜሪካ ድምፅ ዘጋቢ ሊሳ ሽላይን የድርጅት ጽህፈት ቤት ከሚገኝበት ጄኔቫ የላከችውን ዘገባ አዳነች ፍሳዬ ታቀርባለች።
በዓለም አቀፍ የጤና ድርጅት የሚሰሩ አፍሪካውያን የዘር አድሎ እንደሚፈጸምባቸው ጄኔቫ በሚገኘው ዋና ጽህፈት ቤቱ ያሉት የሥራ ባልደረቦቻቸው እንደሚሰድቧቸውና እንደሚንቋቸው መግለጻቸውን ትላንት ሐሙስ የወጣ የዜና ዘገባ ገልጿል። ክሱን ያሰሙት ስማቸው ባልተገለጸባቸው ተከታታይ ኢሜይሎች መሆኑን ዘገባው አውስቷል። በድርጅቱ ውስጥ የጾታ አድልዎ፣ ሙስናና የማጭበርበር ተግባር እንዳለም የዜና ዘገባው ጠቅሷል። የድርጅቱ ዋና ሥራ አስኪያጅ ዶክተር ቴድሮስ አድሓኖም ታዲያ ችግሩን ሳያደባብሱ ክሱ በድርጅቱ የቁጥጥር አገልግሎት እንዲመረመር ማድረጋቸውን በመግለጫ አስታውቀዋል። የዓለም የጤና ድርጅት ለአሰራር ጉድለትና ለአድልዎ ትዕግስት አይኖረውም በሚለው ነጥብ ላይ ጫና ሰጥተዋል። የድርጅቱ ቃል አቀባይ ታሪክ ጃሳረቪች እንዲህ አይነቶቹ ክሶች በድርጅቱ ላይ ሲቀርቡ ቆይተዋል። ድርጅቱ እነዚህን ክሶች ለዓመታት እንዳውም ለአስርተ ዓመታት ያህል ምርመራ ሲያካሄድባቸው ቆይቷል ይላሉ።
አሁን የምናየው በእውነቱ በይፋ እየተገለጹ መሆናቸውን ነው። እንደሚመስለኝ በሌሎች ድርጅቶችም እየተደረገ ነው። ይህ ደግሞ አዎንታዊ ዝንባሌ ነው። እነኚህ ድርጊቶች የሚፈጸሙት የት እንደሆነ ማወቁ ለእኛ በጣም ወሳኝ ነው። እንዲመረመሩ ለማድረግ ያስችለናልና ይህም ግልጽነት መኖሩንና ሰራተኞቹ ክሶቹን ለመቀበል አሰራራችን ላይ እምነት እንዳላቸው ያንጸባርቃል።
ጃሳረቪች አያይዘውም የዓለም የጤና ድርጅት በመስሪያ ቤቱ ስለሚፈጸሙ በደሎች ሰራተኞቹ ስማቸውን ሳይገልጹ በሚስጥር የሚያስተላልፉበት በነጻ አካል ቁጥጥር የሚሰራ ልዩ መስመር መከፈቱን ጠቁመዋል። ማናቸውም ክሶች በሚገባ እንደሚታዩና ተገቢ ምርመራ እንደሚደረግባቸው ቃል አቀባዩ አስገንዝበዋል።
አዛናችን እናመሰግናለን። ዜናውም በዚሁ ተጠቃለለ። አድማጮች፣
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ በሁለተኛው አጋማሽ ከሚቀርቡት መሰናዶች አንዱን ለቅምሻ።
በዓለ ጥምቀት በሜዳ ውሃ ተከትሮ ወይም በወንዝ ዳር ድንኳን ተተክሎ ዳስ ተጥሎ ማክበር የተጀመረው ከ530 እስከ 544 ዓ.ም ድረስ ነግሰው በነበሩት በአጼ ገብረ መስቀል ዘመነ መንግሥት እንደሆነ ይነገራል።
አባ አስራት ደስታ ገብሩ ናቸው። የዛሬውን የጥምቀት በዓል አከባበር አስመልክቶ ከተናገሩት የተወሰደ ነው። ሙሉ ዝግጅቱ በሁለተኛው አጋማሽ ይቀርባል። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ።
በኢትዮጵያ እየተካሄደ ያለው ለውጥ ጥልቅ ሰፊና ተስፋ ሰጪ ይዞ የመጣውን ያህል ስጋቶችንም ያዘለ መሆኑን የኢህአደግ ሥራ አስፈጻሚ ኮሚቴ አስታውቋል። በኢትዮጵያ እየተካሄደ ያለው ለውጥ ጥልቅ ሰፊና ተስፋም ይዞ የመጣውን ያህል ስጋቶችም አሉት ሲል የኢህአደግ ሥራ አስፈጻሚ ኮሚቴ አስታወቀ። ሕዝባዊ መሠረት የሌላቸው ጸረ ለውጥ አስተሳሰቦችም በተቀናጀ መንገድ እየተመሩ ፈተናዎች ሆነውበታል ብሏል። በኢህአደግ አባል ድርጅቶች መካከል የአካሄድ ዝንፈቶችና እርስ በርስ የመጠራጠር ችግሮች በቀጣይ እንዲስተካከሉ ከመግባባት ላይ መደረሱንም ነው ሥራ አስፈጻሚ ኮሚቴ ያመለከተው። እነዚህ ሁኔታዎች ግን በዝርዝር አልተብራሩም። የኢህአደግ ጽህፈት ቤት ለአሜሪካ ድምፅ የላከውን መግለጫ የተመለከተው እስክንድር ፍሬው ተከታዩን ልኮልናል።
ስብሰባው መደበኛ ቢሆንም በአገሪቱ ያሉ አንዳንድ ሁኔታዎች መደበኛ የሚባሉ አይደሉም። ከጥር 7 እስከ ዛሬ ጥር 10 ቀን ያካሄደውን ስብሰባ ያጠናቀቀው የኢህአደግ ሥራ አስፈጻሚ ኮሚቴ መግለጫም ይህንን የጠቆመ ነው። ተስፋዎችና ፈተናዎች ጎን ለጎን እየሄዱ መሆኑን ያስረዳው ባለፉት 4 ቀናት ሲመክር የቆየውም በዚህ ባለ ሁለት ገጽታ የአገሪቱ ሁኔታ ላይ መሆኑን አስታውቋል። ስራ አስፈጻሚው እንዳለው ለውጡ ባስገኛቸው ውጤቶች፣ ባጋጠሙት ተግዳሮቶችና ወደፊት ሊያጋጥሙ በሚችሉ ሁኔታዎች ላይ በጥልቀት መክሯል፣ የድርጊት አቅጣጫም አስቀምጧል። በዚህም መሰረት በአገሪቱ በታየው ለውጥና 11ኛው የኢህአዴግ ጉባኤ ባስቀመጣቸው አቅጣጫዎች መሰረት የፖለቲካ ምህዳሩን ማስፋት የቻሉ እርምጃዎች መወሰዳቸውን ስራ አስፈጻሚው አስታውሷል። ከእናት ተገባበር ችግሩ ሆኖም ቢሆን ህዝቡ የመሰለውን በነጻነት የሚገልጽበት የፎይታ ስሜት መፈጠሩን ታራሚዎችና ፍርደኞች በይቅርታና ምህረት መለቀቃቸውን በትጥቅ ትግል ሲንቀሳቀሱ የነበሩ ተፎካካሪ ኃይሎችም ወደ አገር ቤት መመለሳቸውን የሰብአዊ መብት ጥሰቶችን ለማረም የተወሰዱ እርምጃዎችም መኖራቸውን እንደዚሁም ሌሎችን በአዎንታዊነት ጠቅሷል መግለጫው። በሌላም በኩል ለውጡ እንደዚህ ጥልቅ ሰፊና ትልቅ ተስፋ ይዞ የመምጣቱን ያህል ከተስፋው በተቃራኒ ስጋቶችንም ያዘለ መሆኑን የኢሃድግ ስራ አስፈጻሚ ኮሚቴ ገምግሟል። ለውጡ አሁንም ህዝባዊ መሰረት ይዞ በኢሃድግ እየተመራ ቢሆንም ህዝባዊ መሰረት የሌላቸው ጸረ ለውጥ አስተሳሰቦችም በተቀናጀ መንገድ እየተመሩ ተግዳሮት ሆነውበታል በማለት ገልጿል። ከለውጡ በተቃራኒ ያሉ ኃይሎች ህዝብ ለማደናገርና ድጋፍ ለማግኘት በተለያየ መንገድ እንደሚንቀሳቀሱም አመልክቷል። ለውጡን ተከትሎ በህዝቡ ውስጥ ያሉ ብጅታዎችንና በለውጡ ወቅት ሊያጋጥሙ የሚችሉ የአመራር ግድፈቶችን እንዲሁም ማንነትንና ሌሎች አጀንዳዎችን ለዓላማቸው ማስፈጸሚያ ምክንያት እንደሚያደርጉም ነው ያብራራው። እነዚህን አጀንዳዎች ምክንያት በማድረግና ጽንፈኛ አካሄድ በመከተል የራሳቸውን ፍላጎት ለማስፈጸም ሲሉ በዜጎች ህይወት አካልና ንብረት ላይ ጉዳት እንዲደርስና ዜጎች ከመኖሪያቸው እንዲፈናቀሉ እየሰሩ እንዳሉም ታይቷል ሲል ይቀጥላል። የኢሃድግ ስራ አስፈጻሚ ኮሚቴ ከአራቱ አባል ድርጅቶች የተውጣጡ 36 አባላት ያሉበት ነው። ገዢው ፓርቲ ኢሃድግ፣ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ፣ የአማራ ዲሞክራሲያዊ ፓርቲ አዴፓ፣ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሂድንና ህዝባዊ ወያኔ ሐርነት ትግራይ ህወሓትን ያቀፈ ግንባር ነው። በኢትዮጵያ እየተካሄደ ያለው ለውጥ ተከትሎ ግን በእነዚህ አባል ድርጅቶች መካከል ያለውን አንድነትና የዓላማ ትስስር ጥያቄ ውስጥ ያስገቡ ክስተቶች ሲታዩ ቆይተዋል። የሥራ አስፈጻሚ ኮሚቴው ስብሰባ የተካሄደውም እነዚህ ሁኔታዎች እያነጋገሩ ባሉበት ወቅት ጭምር ነው። የህግ የበላይነትን ለማስከበር በፌደራል መንግስቱ የተወሰዱ ያሉ እርምጃዎች ለምሳሌ በህወሓት መተቸታቸው የአደባባይ ሚስጥር ነው። ሁለቱ አካላት በሰባይ መብት ጥሰትና በሙስና የሚፈለጉ ተጠርጣሪዎችን በቁጥጥር ስር በመዋል ጉዳይ ላይ አንድ አቋም መያዛቸው አይታይም። የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዳይሬክተር ጌታቸው አሰፋን ለመያዝ በሁለቱ ወገኖች መካከል እየተካሄደ ያለው ንግግር ምን ላይ እንደደረሰም ግልጽ አይደለም። በህዋትና በአዴፓ መካከል ያለው ልዩነትም እንደዚሁ በአደባባይ ሲንጸባረቅ የቆየ ነው። የሁለቱ ፓርቲዎች አመራሮች አቶ ገዱ አንዳርጋቸውና ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን ያስተላለፉት የሰላም መልእክትም ልዩነቱ ወደ ግጭት እንዳያመራ ለማድረግ የታሰበ ነው። ወደ ዝርዝር ሁኔታዎች ያልገባው የኢሃድግ ስራ አስፈጻሚ ኮሚቴ መግለጫ በአባል ድርጅቶች መካከል ባለው ግንኙነት ላይ ውይይት መደረጉን አስረድቷል። በለውጡ ምንነት፣ በለውጡ ውስጥ ባለው ሚናና በወደፊት አቅጣጫዎች ላይ የተሟላ ያስተሳሰብና የተግባር አንድነት ፈጥሮ በኩል ሚዛን እየተጓዘ ለመሆኑን ነው ያመለከተው። በግንባሩ አባል ድርጅቶች መካከል ያሉ የአካሄድ ዝንፈቶችና የእርስ በርስ መጠራጠር በግልጽ መነሳታቸውን ትግልም እንደተደረገባቸው ጠቁሟል መግለጫው። እነዚህ ችግሮች በቀጣይ እንዲስተካከሉም ከመግባባት ላይ ተደርሷል ነው ያለው። ይህ ምን ማለት ነው? የማስተካከያ እርምጃዎቹስ ምንድናቸው የሚለው ግን አልተብራራም። የኢሃድግ ስራ አስፈጻሚ ኮሚቴ በዚሁ መግለጫው ውይይት የተደረገባቸውን ሌሎች ነጥቦችና የተደረሰባቸውን ድምዳሜዎችም አስቀምጧል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እንደዘገባው እናመሰግናለን። ያልተብራሩትን ጭብጦች ጨምሮ በቀጣይ ፕሮግራም እንመለስበታለን። ሲቲ ዞን ከተባለው ስፍራ 4 ነዋሪዎች መገደላቸውንና 2 ሰዎችም ታፍነው ተወስደዋል ሲል የሶማሌ ክልል አስተዳደር ገለጠ። የዞኑ የወንጀል መከላከል ኃላፊ ኮማንደር መሐመድ አብዱላሂ ጣሊብ ለአሜሪካ ድምፅ እንደገለጹት የአፋር ልዩ ኃይሎች ከሁለቱ ክልሎች ድንበር ርቆ ከሚገኘው ገብለሉ ወረዳ ዘልቀው ነው ይህን ጥቃት የፈጸሙት ብለዋል። በሶስት አወዛጋቢ ቀበሌዎች የተነሳ ግጭት ውዝግብ የገቡት አፋርና ኢሳ ሶማሌ ላለፉት ሳምንታት ሰላም ርቋቸው ነው የቆዩት ሲል ለዝርዝሩ አዲስ ቸኮል ተከታዩን ከድሬዳዋ አደርሶናል።
በሶማሌ ክልል የሲቲ ዞን ወንጀል መከላከል ኃላፊ ኮማንደር መሐመድ አብዱላሂ ዛሬ እንደገለጹልን ገብለሉ በተባለ ወረዳ ውስጥ የአፋር ልዩ ኃይል ሰርጎ በመግባት በፈጸመው ጥቃት 4 ሰዎች ተገድለዋል። ከተገደሉት ባሻገር 2 ሰዎችም ታፍነው ተወስደዋል ብለዋል።
ሲቲ ዞን ገብለሉ ወረዳ ውስጥ ነች። እልም ድርግ የሶስት እና ሱጌ ጌሌ ገላብ ደግሞ ተወስደዋል። ይሄ ጉዳይ በትላንትና የተከሰተ ነው። የእኛ ወረዳ ገብለሉ ወረዳ ገብቶ ይድ ነው የአፋር ልዩ ፖሊስ እዛ ነው የተገደሉት። እነዚህ ሰዎችም ከዛ ነው የተወሰደው። የእኛ ክልል ውስጥ ነሱ ቀድሞ ወደዛ የተወሰደ ስፋልት አካባቢ ያለው አይደለም ማለት የአዋሽ እና የጅቡቲ መስመርም አይደለም። ወደ ጅቡቲ እና የእኛ መሀል ያሉት በሲቲ ሰው አካባቢ ነው ይሄ ነገር ድርጊት የተፈጸሙት እና ችግሩ እነሱ እዛ አካባቢ አልተሰዳ መሰለኝ የእኛ ክልል ተሰደዋል። ባለፈው ጊዜ አብዲ ላይ እየደረገ የነበረው ድርጊቶች እንዳለ ነው ይሄም እየተደረገ ያለው።
የሞቱ ሰዎች ሳሉ
አሉ የተካራት ነው የተባለ ነው ያሉት።
ስለ ጉዳዩ አፋር ክልል ምላሽ እንዲሰጠን የክልሉ ኮሙኒኬሽን ጉዳዮች ቢሮ ኃላፊ ለማግኘት ያደረግነው ጥረት አልተሳካልንም። የክልሉ ፖሊስ ኮሚሽን እዚህ ግንኙነት ግን ስለ ጉዳዩ መረጃ እንደሌለው ገልጾልናል። በተያያዘ ዜና በጅጅጋ ከተማ የሚገኙ የኤርሳ ጎሳ ተወላጆች በአካሄዱት ስብሰባ የአፋር ክልል ልዩ ኃይል እየፈጸመ ያለውን ጥቃት ተቃውመዋል። የፌዴሬሽን ምክር ቤትም ሶስቱ አወዛጋቢ ቀበሌዎች የራሳቸውን እድር በራሳቸውን እንዲወስኑ ሁኔታዎች እንዲያመቻችላቸው ጠይቀዋል። በፌዴራል ጤና ጥበቃ ሚኒስቴር የሶማሌ ክልል የጤና ዘርፍ አማካሪ የሆኑት ዶክተር ሙሴ አብዶሽ ሐሰን በ2007 ዓ.ም ሶስቱ ሶማሌ የሚበዛባቸው ቀበሌዎች ወደ አፋር ክልል እንዲካለሉ ሲወሰን ራሳቸውን በራሳቸው እንዲያስተዳድሩ በሂደትም ልዩ ዞን እንዲሆኑ ታስቦ የነበረ ቢሆንም ቀበሌዎቹ ግን ሊለሙ ባለመቻላቸው የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ተከትሎ ራስን በራስ የማስተዳደር ጥያቄ አንስተዋል ብለዋል። ሆኖም የአፋር ክልል መንግስት ለጥያቄዎቹ ምላሽ ከመስጠት ይልቅ ልዩ ኃይሉ ወደ ቀበሌዎች አስገብቶ ግድያ በመጀመሩ የብዙዎች ደም ሊፈስ ይችላል ብለዋል። የአፋር ክልል መንግስት ጥቃት እየፈጸሙ ያሉት የታጠቁ ሰርጎ ገቦች ናቸው፣ እየሞተ ያለውን በዋናነት የአፋር አርብቶ አደር ነው ብሎ መግለጫ መስጠቱ በተመለከተም ከሁለቱም ወገኖች ሟቾች መኖራቸውን አምነው፣ ሆኖም የግጭቱ መነሻ የአፋር ክልል ልዩ ኃይል ወደ ሶስቱ ቀበሌዎች ገብቶ ግድያ በመጀመሩ ነው ብለዋል። በአፋር ክልል ሶስት ሶማሌ የሚበዛባቸው ቀበሌዎች ከታህሳስ 2007 ዓ.ም ጀምሮ በአፋር ክልል ስር መካለላቸውን በመቃወም ከቅርብ ጊዜ ወዲህ የተነሳው ተቃውሞ ለበርካቶች ሞት መንስኤ እየሆነ ነው። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ።
አዲስ ለዘገባው እናመሰግናለን። 100 የሚሆኑ እንባት የተሰኘው የጥቃቅንና የአነስተኛ ሥራ ማኅበር መደብር ባለቤቶች ሱቆቻችሁን ለቃችሁ ውጡ መባላቸውን ተናገሩ። ሱቆቻቸው ከሥራ ሰዓት ውጪ ሌሊት ላይ የታሸጉባቸው መሆኑን ተናግረው በደል እየደረሰብን ያለው ማንነታችንን መሠረት በማድረግ ነው ይላሉ። ቦታ ሳይሰጠን ለቃችሁ ውጡ መባሉ ተገቢ አይደለም ሲሉም የከተማውን መንግሥት ይከሳሉ። የሐዋሳ ከተማ አስተዳደር በበኩሉ ከመንግሥት ጋር የገቡት የውል ጊዜ በማብቃቱና ለሌሎች ሥራ አጥ ወጣቶች የመሥሪያና የማምረቻ ቦታ ለመስጠት ሲባል እንዲለቁ መወሰኑን አስታውቋል። ለ5 ዓመት ተዋውለው ለ14ና ከዚያ በላይ ዓመታት የተጠቀሙበትን ከማንነት ጋር ማያያዝ ተገቢነት የለውም ሲልም ከክፍለ ከተማ ሕዝብ ጋር በመመካከር የተላለፈው ውሳኔ ነው ብሏል። ዮናታን ዘብዴዎስ ከስፍራው ያጠናቀረውን ዘገባ ልኮልናል።
እንባት ጥቃቀኛ አነስተኛ ስራ ማህበር በውስጡ 100 ነጋዴዎችን የያዘ በሐዋሳ ከተማ በባህል አዳራሽ ክፍለ ከተማ በጨርቃጨርቅ ንግድ ስራ የተሰማራ ማህበር ነው። ማህበሩ ከተደራጀበት ከ1997 ዓ.ም አንስቶ እስከ 2011 ዓ.ም እየሰራበት የቆየ ቦታ ለንግድ የማይመች እንደነበርና የማህበሩ አባላት እንዳለሙት ይናገራሉ። በአሁኑ ወቅት ማህበሩ ህጋዊና ግብር ከፋይ መሆኑን ገልጸዋል። በኦሞ ማይክሮ ፋይናንስ ብድርና ቁጠባ ተቋምም ከሚያገኘው ገቢ 3 ሚሊዮን ብር መቆጠቡና ክፍለ ከተማው እውቅና ሰጥቶት ወደ ታዳጊ መካከለኛ ደረጃ ማህበር መሸጋገሩ ቸውን ተናግሯል። ይህንን ከግምት ውስጥ በማስገባትም የከተማውን ደረጃ የሚመጥን ንግድ ስራ ለመስራት የሚያስችል የግንባታ ቦታ እንዲሰጣቸው ጠይቀው የቀድሞ የከተማው ከንቲባ ለመስጠት ቃል ገብቶልን እየተጠባበቀን እንገኛለን ነው ያሉትም። ይሁን እንጂ ያለምንም ቅድመ ዝግጅት በ5 ቀናት ውስጥ ቦታውን ለቃችሁ ውጡ ተብለን ሱቃችን ከታሸገ 2ኛ ሳምንት ይዟል ይላሉ።
እዚህ በ15 ቀን ውስጥ በ7 ቀን እንድትነሱ የሚል ደብዳቤ መጣ። ለእኛ ዱቡዳ ነገር ነው። ምንም ቅድመ ዝግጅት ያደረግነው ነገር የለም።
ያው እቃችን ግን እናዘርፋቸዋለን የሚሉ ነገር ስለተናገሩ ማለት እንልክባቸዋለን ዱርዬ ብለውናል። ያን ስላሉን የተወሰነ እቃዎች አሸሸናል።
ነጋዴዎች 100 እንሆን እንጂ ከ700 እስከ 1000 የሚጠጋ የቤተሰብ አባላት ከዚህ ስራ ጀርባ መሆናቸውን ገልጸዋል። በዚህ ማህበር ውስጥ ያሉ ነጋዴዎች 95% በማንነታቸው ጉራጌ መሆናቸውን ተናግረዋል። አንድ የማህበሩ አባል በደል እየደረሰብን ያለው በማንነታችን ነው ሲል የከተማው መንግስት ይከሳል።
የመጣችሁበት ሀገር ሂዱ ተብለናል። ለምሳሌ ከመጣችሁበት ሀገር ወደ መጣችሁበት ሀገር ሂዱ። ይሄ ምን ማለት ነው? ኢትዮጵያዊ ነን እኛ። እዚህ ሰርተን መኖር እንችላለን። በዜግነታችን ያለን መብት ለምን አይጠበቅም ነው እኛ ያልነው። ተከራይታችሁ እንኳን እዚህ ሀገር እንዳሰሩ ተብለናል።
ሌላ የማህበሩ አባል ደግሞ ጥቂቶች የፖለቲካ ጥቅም ለማግኘት ሲሉ የሚፈጽሙት ደባ እንጂ ሲዳማ እንደ ህዝብ አቃፊ ነው ይላል።
የሲዳማ ብሔር በጣም ትልቅና ማንም አቅፎ የሚኖር ብሔር ነው። በግልጽ ሲቀመጥ ብሔርን ሽፋን ተደርጎ የሚደረጉ ነገሮች እንደኛ ማለት ነው። ምንም አይነት ፈጽሞ እንደዚህ አይነት አመለካከት የለንም። በቅርብ ጊዜ የፖለቲካውን ተቀብሎ አስመስሎ የራሱ ከጀርባ የራሱ ጥቅም ለማስጠበቅ ግን የሚሰሩ ስራዎች አሉ። ግልጽ የምናውቀው ነገር አለ። የጥቂት ግለሰቦች ሊሆን ይችላል። አጠቃላይ ሲዳማ ግን አይወክልም። 15 ዓመት ሐዋሳ ውስጥ ቁጭ ብለናል። አንድም ነገር እኛ ስናይ በእንደዚህ አይነት አመለካከት አይደለም በቅርብ ጊዜ ግን ቀጥተኛ መንገድ ለመሄድ የሚፈልግ አንዱ የመጠምዘዝ እነዚህ ነገሮች ሊስተካከሉ ይገባል።
ከዚህ በተጨማሪ እኛ ያልን ያለነው ቦታውን አንለቅም ሳይሆን የተገባልን ቃል ይፈጽምልን ነው ብሏል።
ቃል በቃል የክፍለ ከተማ አስተዳደርም የቀበሌ አስተዳደርም ባሉበት በዚህ ተግባብተን ቁጠባችንን በደንብ ማሳደግ እንዳለብንና በዚህ ነገር ላይ ትኩረት ሰጥተን መስራት እንዳለብን ተግባብተን ነው ይወጣ ነው። ይሄ ነገር ግን ተፈጻሚ አልተደረገም። አሁን እኛ ይሄ ነገር ነው ተፈጻሚ እንዲደረግልን ምን ጠይቀው
የምንሸጋግርበት ቦታ ሳይሰጠን ለቃችሁጡ መባሉ ተገቢ አይደለም ሲሉ ቅሬታቸውን ተናግሯል። የሐዋሳ ከተማ አስተዳደር ምክትል ከንቲባ አቶ ስኳራሽ ወዳ እንዳሉት እውነት ነው ማህበሩ ቦታውን ለቆ እንደወጣ ተወስኗል። እንዲለቆ የተወሰነውም ከመንግስት ጋር የነበራቸውን ውል ስለጨረሱ ለሌሎች ስራ አጥ ወጣቶች እድል ለመስጠት ነው ብሏል።
እነዚህ ሀብት ያፈሩ ስለሆነ ታቸውም ስለምታወቅ ወደ መካከለኛ ባለሀብት ለተሰጠቁና ሌሎች አሁን የተደራጁ ተና የወሰዱ የብድን ግባት የሚያቸላቸው ሌሎች ወጣቶች እንዲተኳቸውና እነሱ ሽግግር እንዲያደርጉ ተደርጎ ነው እንዳስረከቡ ተደረገው ማለት ነው። በዚህ ጉዳይ ላይ ተወካዮችን አግኝተውኛል። ላይ አንደኛ መሪ መከበር እንዳለበት ተስማምተናል። ሁለተኛ ሽግግር ሂደት ይፋጠናል ብለው እኔ የሚያስፈጽም ተደራጅቶ ስራ ስራ ያለው በዚህ ደረጃ ነው ያለ በህዝብ ፊት በዛ ክፍለ ከተማ ህዝብ ፊት ህዝቡ መርምሮ ካጸደቅ በኋላ ነው የሚወስዱት። በዚህ መልኩ ነው
እንዲለቁ የተወሰነው ማንነታቸውን መሰረት በማድረግ ሳይሆን ለአምስት ዓመታት የገቡትን ውል ጨርሰው ለ14 ዓመታት የተጠቀሙ በመሆናቸው የህዝብና የመንግስት ሀብት በፍትሃዊነት ለመጠቀም ሲባል ነው ብሏል።
በስዳማ ውስጥ በገጠር ከተማ ብዛት ይህም ያልኩት ከጉራጌ ማህበረሰብ ጋር ነው። ይህንን የሚያንጸባርቀው እነ ጉራጌ ነው ብዬ አልወስድም። ከዛ ውጭ ሶሻል ሚዲያ ላይ ቀደም ሲል የሚለጥፈው ማንኛውም የግብር ደንብ በመጣ ተሰሩ ሲቀጣ ሌላ ብሔረሰብ ለማተደረጻፍና ትኪስ ነበረው ደግሞ ጉራጌ እስካሁን ድረስ አይጠቀስም ነበረ። ጉራጌ በመሆናቸው የሚባል ከሆነ ጉራጌም ቢሆን ለአምስት አመት በውል የወሰደውን የህዝብ ሀብት መጠበቅ አለበት።
አቶ ስኳሬ በማንነታቸው ዛቻና ትንኮሳ የሚደርስባቸው ከሆነ ለፖሊስና መንግስት አሊያም እኔ ቢሮ ድረስ መጥተው ማነጋገር ይችላሉ ብለዋል። በመመሪያ መሰረት ድጋፍና ሌላ መስሪያ ቦታ ሳናገኝ ሜዳ ላይ ተበትናል ብለው ላቀረቡት ክስም የሚያስፈልገውን መስፈርት ካሟሉ ድጋፍ ይደረግላቸዋል ብለዋል።
በሚደግፍ መስሪያ ቤት አማካኝነት ተደግፈው ነው የሚሸጋገሩት። ለዚያ የሚያስፈልገው ግብዓት አለ። እሱን በሚያቀርቡት ፕሮጀክት መሰረት መንግስት ድጋፍ አድርጎላቸው እንዲጠቀሙ የሚያደርግ ነው የሚሆነው። የአሰራር ስርዓት አለው እሱ።
የከተማው ስራ እድል ፈጠራና የምግብ ዋስትና ፕሮግራም ኃላፊ አቶ በላይ አሜሶ በበኩላቸው የንግድ ቦታዎች እንዲወሰድባቸው ተደረገው ለሌሎች ወጣቶች ለመስጠት ብቻም ሳይሆን ለሶስተኛ ወገን በህገ ወጥ መንገድ ስለተላለፉ የህግ በላይነትንም ለማስከበር ነው ብሏል።
እንደ ከተማ ካሉ ሼዶች ወደ 1300 ምናምን ሼዶች መካከል 668 ጊዜ ያለፈባቸውና አንዳንዶች ደግሞ ወደ ሶስተኛ ወገን የተላለፉ መረከብ እንዳለብን በከተማ አስተዳደሩ አቅጣጫ ተቀምጠው ነው እየተሰራ ያለ። እንዲመልሱ ሲደረግ አንድም አሁን ለሚመጣው ወጣት ቦታ ለማዘጋጀት ተብሎ ብቻ አይደለም፣ እሱ አንድ ጉዳይ ሆኖ የአካባቢነትንም ለማስከበር ተብሎ ነዋል።
ለሁሉም የከተማ ወጣቶች እኩል ተጠቃሚነትና ፍትሃዊነት የማረጋገጥ ስራም ይሰራል ብሏል።
ሐዋሳ የሁላችን ሲሰጥ ሁሉም ዜጋ ነዋሪው እኩል መብት አለው እና ፖለቲከኞች እንደዚህ ሊያባርሯችሁ፣ እንደዚህ ሊያደርጓችሁ፣ እንደዚህ ሊያደርጓችሁ ማህበረሰቡም ያን የሚረዳበትና ያን በተለያዩ ሚዲያ የሚያስተጋባበት ሁኔታ አለ። የፈጽሞ የማይሆን የማይቻልም እንደሆነ ህዝቡም ሊያውቅ ይገባል እና በዚህ ልክ ተረተን ዋና ተረክበን ስናበቃ ስናስተላልቅ ፊታዊነትን ካበላሽን ልንጠየቅም ይገባል።
በሐዋሳ ከተማ ባሉ 8 ክፍለ ከተሞች የሚገኙ ሌሎች ማህበራት ከአምስት ዓመት በላይ የቆዩ እንደሆኑ የስራ ቦታቸው እየተቀማ መሆኑን የከተማው ከንቲባ አቶ ስኳሬ ነግሮኛል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ከታህሳስ 29 2011 ዓ.ም አንስቶ ለሁለት ሳምንታት የታወጀው የሰላም ሳምንት ጥሪ ይቀጥላል ሲሉ አባገዳ ጅሎ መንዶ ተናገሩ። አባገዳ ጅሎ አዋጁ ከታወጀ ወዲህ የአካባቢው ሰላም በመሻሻሉ በትጥቅ ትግል ላይ የነበሩ ታጣቂዎችም በሰላማዊ ሁኔታ ወደ መነጋገሩ ሂደት እየመጡ መሆናቸውን ገልጠዋል። ገልሞ ዳዊት ከናይሮቢ ለአሜሪካ ድምፅ ያጠናቀረውን ዘገባ ነው ይዞ ቀርቧል።
በአባገዳ ጅሎ መንዶ የተላለፈው የሰላም ጥሪ ሁለተኛ ሳምንቱ ነው። ሰኞ ህዳር 29 የጀመረው የሰላም ጥሪ ለሁለት ሳምንታት ታውጆ የነበረ ቢሆንም አባገዳ ጅሎ ዛሬ እንደተናገሩት አዋጁ አሁንም እንደሚቀጥል ነው።
የአካባቢው ሰላም እስኪረጋገጥ የሰላም ሳምንቱ ይቀጥላል።
የታወጀው የሰላም ጥሪ ውጤት ማሳየቱንም አባገዳ ጅሎ መንዶ ገልጸዋል።
አሁን የሰላም ጥሪው ውጤት እያስገኘ ነው። ልጆችም ወደ ቤት እየተመለሱ ናቸው። ሕዝቡም የተላለፈውን የሰላም ጥሪ ተቀብሏል። በአካባቢውም ሰላም እየሰፈነ ነው። መታገል የሚፈልግ በነፍጥ ሳይሆን መሳሪያውን አስቀምጦ በሐሳብ ተሟግቶ ይሁን ብለን አውጀናል። ያንን ተቀብለው ልጆቻችን እየተመለሱ ናቸው። የአካባቢው ኅብረተሰብም የሰላም ጥሪውን አስመልክቶ እየተወያየ ነው። ጥሪያችንን ሰምተው የመጡትን መርቀን ወደሚመለከተው አካል አሳልፈናል። የተቀሩትም ለመመለስ ፍላጎት እንዳላቸው ነው የተናገሩት።
አባገዳ ጅሎ የታወጀው አዋጅ ለጉጂ አካባቢ ብቻ ሳይሆን ለመላው ሀገር መሆኑን ገልጸው በኦሮሚያ በተለያዩ አካባቢዎች የደፈረሰው ሰላም ወደ መረጋጋት እንዲመለስ የአባገዳዎች ኅብረት ጥረት ላይ መሆኑን ገልጸዋል። የአባገዳዎችን ጥሪ ተቀብሎ ከመጡት ኤልያስ ጋምቤላ ይገኝበታል። ኤልያስ ከ30 የትግል አጋሮቹ ጋር በሰላም ጥሪው ወደ አባገዳዎች የመጣ ሲሆን የጉጂ አካባቢ የኦነግ ሰራዊት አዛዥ መሆኑ ነው የተነገረው።
ዋኑች ኡመኒ ኬናፊ ሀለ ቀብሶን ኦሮሞ አመረ ጅሩፊ ገርሚት ቀብሶን ኩ አካሚደሙ መጋሊት የፈቀች ዋኑች አቦቺ ገዳ ከናኒ
አባገዳዎች ባደረጉልን ጥሪ እንዲሁም በአሁኑ ጊዜ የኦሮሞ ሕዝብ ትግል ያለበትን ሁኔታ አገናዝበን የትግል አጋሮቻችን ከሆኑት ብዙ ልጆች ጋር ይህን ወስነናል። ሌሎች በትጥቅ ትግሉ ሊቀጥሉ የፈለጉና የቀሩም አሉ። እኛ ወደ 30 የምንሆን ግን በውሳኔያችን ጸንተን ወደዚህ ተሻግረናል።
ኤልያስ የትጥቅ ትግሉን ለመቀጠል ስለወሰኑት ጓዶቹ ተጠይቋል።
ትናንት ወደ 9 ልጆች መጥተዋል። ሌሎችም በዱር የቀሩትንም በጣም ነው የምንወዳቸው። እኛ ለኦሮሞ ሕዝብ ብለን ነው ወደ ትጥቅ ትግል የወጣ ነው። አሁን ደግሞ የኦሮሞ ሕዝብ ወደ ሰላማዊ ትግል ጠርቶናል። እኔ በግሌ ተማምኜ የመጣሁት ይህን መንግሥት አይደለም። ይህ መንግሥት የማይገባ እርምጃ ሊወስድብኝ ይችላል። ነገር ግን ሕዝቤ ስለ እኔ በፍጹም እጁን አይሰጥም። እኔ በሕዝቡ ተማምኜ ነው የመጣሁት።
የኦሮሞ ነጻነት ግንባር የጉጂ አካባቢ የኦነግ ሰራዊት አዛዥ መሆኑ ስለተነገረውና ሰላማዊ ትግል ለማድረግ ተስማምቷል ስለተባለው ኤልያስ ጋምቤላ ተጠይቋል። አቶ ሚካኤል ቦረን የኦነግ ማዕከላዊ ኮሚቴ አባል ናቸው።
ኤልያስ ገንቤላ ለሚጀዳሯ ጃን ወራለ ብልሱማ ኦሮሞ ዞኒ ሰና እንጅሩ ዋን ኦሎለ ከናሞ ሶሻል ሚዲያ
የኦሮሞ ነጻነት ግንባር ኤልያስ ጋምቤላ የሚባል አዛዥ በዚህ አካባቢ የለውም። መረጃውን ደግሞ ማህበራዊ ሚዲያ ላይ ነው ያገኘ ነው። ከዚህ የተገነዘብነው ነገር ቢኖር መንግስት በኦነግ ላይ የከፈተውን ፕሮፓጋንዳ ነው። እንዲህ አይነቱ ነገር ደግሞ ሰላም ያወርዳል የሚል ግምት የለኝም።
አቶ ሚካኤልን ወደ ሰላማዊ የፖለቲካ ትግል ተቀላቅለዋል የተባለው ኤልያስ በኦሮሞ ነጻነት ግንባር ውስጥ የስራ ድርሻው ምንድን ነው የሚል ጥያቄ ጠይቃቸው ምንም እንደማያውቁ ነው የመለሱልኝ። የኦነግ ሰራዊት አባል ይሆን ወይ ብዬም ስጠይቃቸው እኔ የኦነግ ሰራዊት አባላትን ስም በሙሉ ስለማላቅ እሱንም ላረጋግጥልህ አልችልም የሚል ምላሽ ነው የሰጡኝ። በጉጂ ዞን አካባቢ የሚንቀሳቀሱ የኦነግ ሰራዊት አባላት በአካባቢው የሚገኙ አባገዳዎች ሰላም ስለማውረድ መጥቶ እንዳናገሯቸው ለአሜሪካ ድምፅ አረጋግጠዋል። በጉጂ አካባቢ በኦነግ ሰራዊት አባላትና በአባገዳዎች መካከል ስለተደረገ ውይይት የኦነግ ማዕከላዊ ኮሚቴ አባል አቶ ሚካኤልን ጠይቄያቸው ነበር። እሳቸውም ስለ ውይይቱ ድርጅታቸው የሚያውቀው ጉዳይ አለመኖሩን ነው የገለጹት። በአባገዳ ጅሎ መኖ የተላለፈው የሰላም ጥሪ ነዋሪዎችን አስደስተዋል። በዚህ በሁለት ሳምንት በአካባቢያቸው አንጻራዊ ሰላም መታየቱን ነዋሪዎች ይናገራሉ።
ሁምን ወራና ናኖ ብራ ውስጥ ወደ ውርቴ ኦመን ናሄ ቱሬ በረሬ ቱሬ ድረኮ ከስ ቡኤ ቱሬ
የመከላከያ ኃይል ወደ አካባቢያችን ሲመጣ ነዋሪው ተደናግጦ ነበር። ጦርነት ይነሳል ብሎ የሰላም ጥሪው ስለታወጀ አካባቢው ተረጋግቷል። ሁኔታው እንደተፈራው አይደለም። ይሄ ደግሞ የአባገዳዎች የሰላም ጥሪ ውጤት ነው ብዬ ነው የማምነው። እንዲሁ ከቀጠለ መፍትሄ ያስገኛል የሚል ግምት አለኝ።
ሌላ አንድ የምዕራብ ጉጂ ዞን ነዋሪ ስለ ሰላም ጥሪው ቀጣዩን ብለዋል።
አዋጁ ቢቀጥል ነው ፍላጎታችን። ሰው ሁሉ ያለ ስጋት ተኝቶ እንዲያድር፣ በሰላም ወጥቶ እንዲገባ የአባገዳ የሰላም ጥሪው ቢቀጥል ጥሩ ነው። እኛ ሰላም ፈላጊ ስለሆንን እኔም በግሌ በሰላም ብንኖር መውጫና መግቢያ የተከለከልን ሰዎች በሰላም ወጥተን ብንገባ ነው ፍላጎታችን።
አቶ ሮባት ሮጬ የምስራቅ ጉጂ ዞን አስተዳዳሪ በአባ ገዳ ጅሎ መኖ የተላለፈው የሰላም ሳምንት ፋይዳን እንዲህ አብራርተዋል።
ሶርቤን ኩኒ ቶኮፋ ውመኒኬ እናከው ለጌፈት
ይህ የሰላም ሳምንት ህዝቡ እንዲደማመጥ አድርጓል። ሁለተኛ ደግሞ እየተደረገ ባለው ትግል ውስጥ የኦሮሞ ህዝብ ባለቤትነቱን ያረጋገጠበት ሳምንት ነው።
አቶ ሮባ የአባገዳ የሰላም ጥሪ ሊቀጥል እንደሚገባ ገልጸው አሁንም ነፍጥ ይዘው በአካባቢው የሚንቀሳቀሱ ኃይሎች ጥሪውን ሰምተው ይመለሳሉ የሚል ግምት አለኝ ሲሉ አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22፣ 25ና 31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ይህ ስቱዲዮ ሰዓታችን አሁን ከምሽቱ 3:35 መሆኑን ያመለክታል።
ከ24 ሰከንድ
ከነዘ ከንዶ ነው ለከን አዲሱ አስተናጋጆች አሉላ ከበደና
አዲሱ አበበንን ሁለተኛውን አጋማሽ በርዕሰ ወሬዎቹ ለመጀመር ሰዓታችን እየገፋ በመሆኑ እንዘልና ወደሚቀጥለው አጠጣ እንሄዳለን።
ጉዞ ወደ አድዋ ይላል ተከታዩ ቅንብር። የጉዞ አድዋ 6 በጎ አድራጎት ማህበር ዛሬ ወርኢሉ ከተማ ሲገባ ደማቅ አቀባበል እንደተደረገለት ይገልጣል። አዳማ ላይ በኦሮሞ አባቶችና አባገዳዎች ተመርቆ ጥር 1 ከአዲስ አበባ የተነሳው የሉካን ቡድን 15 አባላትን ይዞ ዛሬ 8 ሰዓት ገደማ ነው ወርኢሉ ከተማ የገባው። የአካባቢው ነዋሪዎች በባህላዊ አልባሳትን ተውበው ጥንታዊ ጦር መሳሪያዎችን ይዘውና በፍረስ ታጅበው ከሶስት ኪሎ ሜትር በላይ በመጓዝ ነበር የእንኳን ደህና መጣችሁ አቀባበል ያደረጉላችሁ ይለናል። እናው ዝግጅቱ ነው።
ሰላም ፍቅር አንድነት ለኢትዮጵያ በሚል መሪ ሐሳብ ጉዞን ያማሽው ለኡክ ካለፉት 5 ተመሳሳይ መርሃ ግብሮቹ ለየት የሚያደርጉት ቁም ነገሮችን ይዞ ነው የተነሳው። የሉካን ቡድኑ አስተባባሪ ሚኒሊክ ፋንታሁን
መለሻችንን ጥር 1 ከዳግማዊ አጼ ሚኒሊክ ሆስፒታል ግቢ ውስጥ በሚገኘው በኢትዮጵያ አይን ባንክ ብርሃን ሆነው ብርሃን ለሰጡን አባቶቻችን መታሰቢያ የሆነን ዘንድ ከእልፈት በኋላ የአይን ብሌናችንን ለመለገስ ቃል በመግባት የቃል ኪዳን ፊርማ በማስቀመጥ ነው የጀመርነው። ከዚህ በፊት ባልተለመደ መልኩ በእንጦጦ በኩል ወጥተን የአባቶቻችንን ዱካ ተከትለን በትክክለኛው የአድዋ ዘማቾች በሄዱበት መንገድ ነው ጉዟችንን ያደረግነው። በዚህም እንግዲህ በሰሜን ሸዋ ለኦሮሚያ ክልል በእነዚህ ሙከጡሪ ጫንጮ አልፈን ወደ ለሚ አብዛኞቹን የሰሜን ሸዋ አካባቢዎች አለም ከተማና ሚዳን አልፈን በጃማ በኩል ወረኢሉ ገብተናል። እንግዲህ የክተት አዋጁ ዳግማዊ አጼ ምኒልክ ባሉት መሰረት ሁሉም የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረኢሉ ከተጠብቀኝ እንዳሉን እኛም የአባቶቻችንን ታሪክ በመድገም እዚህ ወረኢሉ ላይ እንገኛለን።
ለአድዋ ድል መገኘት ትልቅ አስተዋጽኦ ያበረከቱት እቴጌ ጣይቱ በታሪክ ውስጥ የሚገባቸውን ክብርና ስፍራ ባያገኙም ይህ ትውልድ ስራቸውን በመዘከር ሕያው ሊያደርጋቸው ይገባል የምትለው ደግሞ ሌላዋ የጉዞ አስተባባሪ ወጣት አበባ በቀለ ነች።
እቴጌ ጣይቱ ብርሃናት ዓለም በኢትዮጵያ እጅግ በጣም ጠንካራ፣ እጅግ በጣም ድንቅና አስገራሚ የሆነች ብልህ ሴት ነበሩ። በዘመናቸው ብዙ የማይቻሉ ነገሮችን ችለው ያሳዩ ብልህ መሪ ናቸው። የመቀሌው ምሽግ ላይ ብልሃታቸውን የሚያሳይ ዘዴ ፈጥረው የጠላት ጣሊያን ጦር ከመቀሌ እንዳየሱ ለቆ እንዲወጣ ያስቻሉ ጀግና ሴት ነበሩ። በተጨማሪም ደግሞ የአድዋ ጦርነት ላይ ጦራቸውን ይዘው ዘምተው ነው እንግዲህ ከባለቤታቸው ከአጼ ሚኒሊክ ጎን በመሆን ፍልሚያ ያደረጉት ማለት ነው።
ይሄ ትውልድ ከሳቸው ምን ይማር?
ቆራጥነት፣ እጅ አለመስጠት፣ ብልሃተኛ መሆን።
የህዝቡን አቀባበል የሚመጥን የማመስገኛ ቃል የለኝም የሚለው ምኒሊክ ያገኘነው ድጋፍና ፍቅር ለተሻለ ስራ ስንቅ ሆኖናል ብሏል።
ሙከጡሪ የምትባለው የኦሮሚያ ክልል ከተማ ላይ የሙከጡሪ አካባቢው ነዋሪዎች እና የአካባቢው ወጣቶች ቄሮች በጣም አስገራሚ አቀባበል ከማድረግ አልፎ የዳግማዊ አጼ ምኒሊክን ታሪክ የያዘ የደራሲ ጳውሎስ የሚገኘው መጽሐፍ አጼ ምኒሊክ የሚለውን መጽሐፍ በስጦታ መልክ አበርክተውልናል። ይህም በጣም አስደሳች ነበረ ለእኛ በጣም ትልቅ ስንቅ ሆኖን በጉዟችን እያነበብ እንድንሄድ ቃል አስገብተው የሸኙን። ከዛም ወደ አማራ ክልል ስንገባ ከለሚ ጀምሮ የዓለም ከተማ የሚዳ አካባቢ በጣም ልዩ ነበረ። ዛሬ ወረኢሉ ላይ የተደረገው አቀባበል ደግሞ እጅግ የተለየ ነው። በካህናት ታጅበን ወጣቶች በልዩ ትውፊታዊ አለባበስ በፉከራ በሽለላ ጥይት ሁሉ እየተተኮሰ ነው የገባ ነው።
የከተማዋ ከንቲባ ቶሸቱ ታረቀኝ ጉዞ በህዝቡ ዘንድ የፈጠረውን መነቃቃትም እንዲህ ገልጡታል።
የፓን አፍሪካ ዩኒቨርሲቲ በአድዋ ተከፍቷል። በተመሳሳይ እኛም ጋር ደግሞ ቅርንጫፍ ቢያዝ ቢከፈት የሆነ ፋክልቲ ነገር ታሪኩን ሙሉ ያደርገዋል። ወረኢሉም ደግሞ አድዋ ድል ያበረከተውን አስተዋጽኦ የሚዘክር ሊሆን ስለሚችል ይህን መደረግ አለበት የሚል የህዝቡም የሁላችንም ጥያቄ አለ። ሁለተኛ ዳግማዊ ምኒልክ እና ልጃቸው ንግስት ዘውዲቱ የትውልድ ሀረጋቸው ከወረኢሉ ነው የሚመዘዘው። ስለዚህ እነዚህ ማሰብ መቻል ስላለብን ሆስፒታሉ እና የሁለት መሰናዶ ትምህርት ቤቱ በዳግማዊ ምኒልክ እና በንግስት ዘውዲቱ እንዲሰየምልን ታሪኩን ትውልድ ሲያስታውሰው ሊኖር የሚችለው እንደነዚህ አይነት ስራዎችን መስራት ስንችል ስለሆነ በዛ መሰረት መከናወን አለበት የሚል የህዝብ ጥያቄ እየተነሳ ነው ያለው።
በወጣው መርሃ ግብር መሰረት ነገ ወረኢሉ ከተማ ላይ አድዋን የሚያነግስ፣ ምኒልክን የሚያወድስ፣ ጀግኖችን የሚዘክር፣ ተተኪውን ትውልድ በሀገራዊ ፍቅር የሚያጠናክር ሀውልት ለማቆም የመሰረት ድንጋይ ይጣላል። የዘንድሮ የአድዋ ተጓዦች ወረይሉን እና ሌሎች ታሪካዊ ቦታዎችን መዳረሻ አድርገው መንቀሳቀሳቸው የአካባቢውን የቱሪዝም እንቅስቃሴ ከማነቃቃት ባለፈ ህዝቡ በታሪኩ እንዲኮራ ለሌላ ታሪካዊ ኃላፊነት ራሱን እንዲያዘጋጅ ያስችለዋል ይላሉ የደቡብ ወሎ ዞን ባህል ቱሪዝም መምሪያ ኃላፊ አቶ ሱሌማን ሸቱ።
በነገራችን ላይ አድዋ ሲታሰብ ያው የድሉ አድዋ ላይ አድዋ ተራሮች ላይ ይሁን እንጂ ድል አድራጊው ጥንስሱ ህዝብ ወሎ ላይ ወረይሉ ላይ ነው ለመጀመሪያ ጊዜ የታወጀበት ማለት ነው። ስለዚህ በዛ አካባቢ በጣም ብዙ ምንሰራቸው በርካታ የቱሪዝም ሀብቶች አሉ። አብሮ የዘመተው ደብረሰላም ቅዱስ ጊዮርጊስ ቤተክርስቲያን ታቦቱ ራሱ እዛ አካባቢ ነው የሚገኘው። ሌሎችም ታሪካዊ የሆኑ ቅርሶች አሉ እዛ አካባቢ ላይ የንጉሱ ለምሳሌ ቤተ መንግስቶች አሉ። ሌሎችም እነ መካነ ስላሴ አካባቢው ላይ አሉ። ስለዚህ እሱን አካባቢዎች አስተሳስረ ማልማት እንችላለን። ስለዚህ በዚህ አመት እኛ ጊዮርጊስ ላይ ያሉት ቅርሶች በተለይም በጣም የተጎዱ መሆናቸውን አይተናል። ስለዚህ እኛ ከክልሉ ባህልና ቱሪዝም ጋር ተቀናይተን በዚህ አመት ክልሉ መንግስት ወደ 200 ሺህ ብር አካባቢ የሚጠጋ መድቦልን በዚህ አመት ስራውን እንጀምራለን ብለን አስበናል።
ጉዞው የካቲት 23 ቀን የጣሊያን ጦር ከአራት ሰዓት ባልበለጠ ውጊያ የመጨረሻ ሽንፈቱን በተጎነጨበት ሰሎዳ ተራራ ላይ እንደሚጠናቀቅ ታውቋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
አዲሱ የደሴው ዘጋቢያችን መስፍን አራጌ ነው። መስፍንን እናመሰግናለን። አድማጮች፣ አሁን በቀጥታ ወደ ሳምንታዊው አፍሪካ ነክ አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ሌላዋ ዩጎዝላቪያ እንዳትሆን ጥንቃቄ ማድረግ እንደሚያስፈልግ ተገለጸ፣ ከጅቡቲ ወደ ኢትዮጵያ የሚያመራው መንገድ መዘጋት የነዳጅ ዘይት እጥረት አስከትሎ እንደነበር ታወቀ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው። ፍሎሪያን በርበር እና ወንድማገኝ ታደሰ ጎሹ የተባሉ ምሁራን ያቀረቡት ስለ ወቅታዊ የኢትዮጵያ ሁኔታ የሚያትት ጽሑፍ ፎሪን ፖሊሲ መጽሔት ላይ ወጥቷል። ኢትዮጵያ ሌላዋ ዩጎዝላቪያ እንዳትሆን ጥንቃቄ ማድረግ እንደሚያስፈልግ የሚያሳስብ ጽሑፍ ነው። ኢትዮጵያ ውስጥ በጥቂት ወራት ውስጥ ብዙ ተጨባጭ ለውጦች ማየቷን ጽሑፉ ሲያስረዳ የኢትዮጵያው ጠቅላይ ሚኒስትር ከኤርትራ ጋር የሰላም ስምምነት ማድረጋቸውን፣ በአሸባሪነት ተፈርጀው ለነበሩ በብዙ ሺዎች የሚቆጠሩ ግለሰቦችና ድርጅቶች ምህረት ማድረጋቸውን፣ በውጭ ሀገራት የነበሩትን ወደ ሀገር እንዲገቡ መፍቀዳቸውን፣ የሲቪልና የፖለቲካ መብቶችን ለመጨቆን መሳሪያ ሆነው የነበሩት ህጎች እንዲታዩ የህግ ምሁራን ካውንስል እንዲመሰረት ማስቻላቸውን፣ ግማሽ የካቢኔያቸው አባላት ሴቶች እንዲሆኑ መሾማቸውን በምሳሌነት ዘርዝሯል። ይሁንና ይላል ፎሪን ፖሊሲ መጽሔት ላይ የወጣው ጽሑፍ፣ ኢትዮጵያ ከ80 በላይ ብሔር ብሔረሰቦችና ከ100 ሚሊዮን በላይ የሚሆን የህዝብ ቁጥር ያላት ሀገር መሆኗን አስታውሶ አደጋም ሊኖር እንደሚችል ያስገነዝባል። በለውጡ ሂደት ፍጥነት ባልተደሰቱ ወገኖች ወይም በህዝባዊ ምህዳር ባንዴ መለቀቅ ምክንያት የዘር ግጭት ሊባባስ፣ እንዲህ አይነቱ ግጭትም ወደ መገንጠል ጥያቄ ሊያመራ እንደሚችል ጽሑፉ ያሳስባል። ጽሑፉ አያይዞም ብሔር ብሔረሰቦች የግዛታዊ ራስ ገዝነት ስልጣን ሲያገኙ ባለ ሁለት ስለት ሳንጃ ነው የሚሆነው ይላል። ራስን የማስተዳደር ስልጣን መኖሩ ከሌላ ቡድን የበላይነት የሚነሳ ውጥረት ሊያረግብ ቢችልም ትኩረቱ የዘር ማንነት ላይ የሆነና ውሎ አድሮ የዘር ፍጥጫዎች የመከሰት አደጋን ሊያስከትል እንደሚችል አስገንዝቧል። ጽሑፉ የኢትዮጵያን የፖለቲካ ስርዓት እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት ውስጥ በዩጎዝላቪያ ከነበረው ጋር ያመሳስለዋል። ዩጎዝላቪያ የሪፑብሊካውያን ፓርቲዎች ኮንፌዴሬሽን አይነት ይዘት ወዳለው ያመራ ህብረ ብሔር የኮሚኒስቶች ሊግ የበላይነት ስርዓት ነበራት። ኢትዮጵያም በተመሳሳይ ለአስርተ ዓመታት ያህል የህዝባዊ ወያነ ሓርነት ትግራይ የበላይነት አለበት በሚባለው ኢህአደግ ስትመራ ቆይታለች ሲል ፎሪን ፖሊሲ ላይ የወጣው ጽሑፍ ያነጻጽራል። ኢትዮጵያ እንደ ዩጎዝላቪያ እንዳትከፋፈል ጥንቃቄ ማድረግ እንደሚያስፈልግ ጽሑፉ ቢያስገነዝብም ኢትዮጵያ በቀላሉ እንዳትበታተን የሚረዷት ነገሮች እንዳሉ ጠቁመዋል። አንደኛ፣ ኢትዮጵያ ውስጥ በፌዴራሊዝም የተሳሰሩት ክልሎች ራሳቸውን የቻሉ ሀገሮች አልነበሩም። ሁለተኛ፣ ለኢትዮጵያ ያላቸው ታማኝነት ጠንካራ ነው። ሶስተኛ፣ በብሔር ብሔረሰብ መካከል ያለው ትስስር ጠንካራ መሆኑን ያስረዳል። በመጨረሻም ለምሳሌ የኦሮሚያ መልክዓ ምድራዊ አቀማመጥን ብናይ የመገንጠል ጥያቄ እንደማይሰራ ሲያስረዳ የኢትዮጵያን መፍረስ እንደሚያስከትል ያወሳል። ከህዝባዊ ወያነ ሓርነት ትግራይ ስለሚነሳው ምሬት ጽሑፉ ሲያወሳም በፖለቲካ ተቃውሞ ላይ የተፈጸመ የመብት ጥሰትና በሙስና ክስ የቀድሞንና የወቅቱ የህወሓት ባለሥልጣኖችን ነጥሎ በመወንጀል መከሰስን፣ በፌዴራል ደረጃና በሌሎች ክልሎች በትግራይ ተወላጆች ላይ የሚፈጸም አድልዎና መፈናቀልን እንደሚያካትት ጠቅሷል። በዘር በተከፋፈለ ህብረተሰብ ውስጥ የፖለቲካ ስርዓቱን ለቀቅ የማድረግ ሂደት አደገኛ ሊሆን እንደሚችል ጽሑፉ ይገልጻል። የተገኘው የመናገር ነጻነት ሰዎችን ማሳደድ፣ ዘርን ለይቶ ማጥቃት፣ ታፍኖ የቆየ ቅሬታን ማፈንዳት ላይ ሊያተኩር እንደሚችል ያስረዳል። በዛም ላይ የሚነዙት ወሬዎች እውነት ይሁኑ ውሸት ለማረጋገጥ በማይቻልበት ፍጥነት ሊዛመቱ እንደሚችሉ ጽሑፉ ሳያወሳ አላለፈም። የኢትዮጵያ መሪዎች ሀገሪቱን ከውድቀት ለማዳን በዘሮች መካከል ያለውን ውጥረት በፍጥነት ለማርገብ መስራት እንዳለባቸው ይመክራል። ከፋፋይ ፖለቲካንና ግጭትን ለመሸምገል የፌዴራሉ መንግስት ገለልተኛ አቋም መያዝ እንዳለበት፣ ፌዴራልና ክልላዊ መንግስታት ሁሉንም ወገኖች በፍትሐዊ አይን ማየት እንዳለባቸው፣ የሀገሪቱ ስልጣንና ንብረት በእኩል ማከፋፈል፣ በሁሉም መንግስታዊ ደረጃ የቅልጥፍና ስራ እንዲኖር ማድረግ፣ ፍትህ የመጉደል የመበዝበዝና የመንፈግ ስሜትን ሊቀንስ እንደሚችል የፎሬን ፖሊሲ መጽሔት ላይ የወጣው ጽሑፍ አስገንዝቧል። የአፍሪካ ኒውስ ዘገባ ደግሞ ሰሞኑን ኢትዮጵያ ውስጥ ተከስቶ የነበረውን የነዳጅ ዘይት እጥረት መሰረት በማድረግ ጅቡቲ ለኢትዮጵያ ኢኮኖሚ ያላት አስፈላጊነት ቀጣይ ነው ይላል። በህዝብ ብዛት ከናይጄሪያ ቀጥላ ከአፍሪካ ሁለተኛ የሆነችው ኢትዮጵያ ቡናን የመሳሰሉትን ሸቀጣሸቀጥ ወደ ውጭ ለመላክ መውጫ በር እንደሚያስፈልጋት ዘገባው ገልጿል። ይሁንና የባህር በር ባላቸው 5 ጎረቤት ሀገሮች ሱዳን፣ ኬንያ፣ ጅቡቲ፣ ሶማሊያና ኤርትራ የተከበበች መሆኗን ጽሑፉ ያወሳል። በአሁኑ ወቅት በምስራቅ አፍሪካ የኢኮኖሚ ኃይል ያላት ኢትዮጵያ ወደ ውጭ ከምትልከውና ከምታስገባው ሸቀጣሸቀጥ 95% የሚያልፈው በጅቡቲ በኩል መሆኑ የሚታወቅ ነው። ኢትዮጵያ ከኤርትራ ጋር የሰላም ስምምነት ከፈረመች በኋላ በተለይም የኤርትራ ወደቦች ለኢትዮጵያ አገልግሎት ክፍት ከሆኑ በኋላ የጅቡቲ የወደቦች አገልግሎት ለኢትዮጵያ ምን ያህል ወሳኝ ይሆናል የሚል ጥያቄ ተነስቶ ነበር። በርካታ የኢኮኖሚን ጉዳይ የሚከታተሉ ሰዎች ግን ኢትዮጵያ በጅቡቲ ወደቦች ላይ ያላትን መተማመን ለመቀነስ ጊዜ የሚወስድ ነው እንደሚሉ አፍሪካ ኒውስ ጠቅሷል። ይህ ሁኔታም በያዝነው ሳምንት በተግባር ታይቷል። ከጅቡቲ ወደ ኢትዮጵያ የሚያመራው መንገድ በተቃዋሚዎች በተዘጋበት ወቅት አዲስ አበባ ነዳጅ ዘይት ሊያልቅባት ተቃርቦ እንደነበር የአፍሪካ ኒውስ ዘገባ ጠቅሷል። ሮይተርስ በዘገበው መሰረት በአፋር ክልል ተደርጎ የነበረ መንገድ የመዝጋት ተግባር በአሁኑ ወቅት ቆሟል። የመንገድ መዘጋቱ ተግባር ከጅቡቲ ወደ ኢትዮጵያ የተዘረጋው ባቡር ሀዲድንም ጭምር እንደጎዳ ዘገባው ጠቅሷል። ከጅቡቲ ወደ አዲስ አበባ የሚዘረጋው መንገድ የተዘጋው በአፋሮችና በኢሳ ሶማሌዎች መካከል ግጭት ከተካሄደ በኋላ መሆኑን፣ በግጭቱም በርካታ ሰዎች እንደተገደሉ የአካባቢው ነዋሪዎች መግለጻቸውን ዘገባው አውስቷል። ጥቃት የተፈጸመው ኢሳዎች የሚኖሩበትን አካባቢ ከአፋር ክልል ለመንጠቅ ነው ሲሉ የአፋር አዛውንት ተናግረዋል። ኢሳዎቹ ጅቡቲ ባሉት ሶማሌዎችና በሶማሊያ የሚደገፉ መሆናቸውን የአፋር አረጋውያን ማስረዳታቸውን ዘገባው ጠቅሷል። ተቃዋሚዎቹ መንገዱን የዘጉት በክልሉ የሚካሄደው ግጭት እንዲቆምና የክልሉ ሚሊሻዎች ከሚያጨቃጭቁት አካባቢዎች ወጥተው በፌዴራል ኃይሎች እንዲተኩ የሚለውን የመንግስት ትዕዛዝ በመቃወም መሆኑን አፍሪካ ኒውስ ላይ የወጣው ዘገባ ጠቁሟል። ይህ ፍጥጫ ታዲያ የክልሉ አመራርና የአካባቢው አረጋውያን ባካሄዱት ውይይት ምክንያት መፍትሄ በማግኘቱ መንገድ የመዝጋቱ ተግባር እንደቆመ የፌዴራል ፖሊስ ቃል አቀባይ ጄይላን አብዲ ለጋዜጠኞች መናገራቸውን፣ በአካባቢው ያለ እማኝም ማረጋገጡን አፍሪካ ኒውስ ላይ የወጣው ዘገባ አስነብቧል። አድማጮች፣ ዛሬ አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ወደ ቀጣዩ ዘገባ እናልፋለን። የአፍሪካ ህብረት ኮሚሽን ለ2063 እቅድ መሳካት ከፍተኛ አስተዋጽኦ ያበረክታል ባለው በዕቃ ግዥና አቅርቦት ሂደት መመሪያ ዙሪያ አዋሳ ከተማ ምክር አካሂዷል። የዕቃ ግዥና አቅርቦት ሂደት መመሪያ ሰላማዊና የበለጸገች ሀገር ለመገንባት የሚደረገውን ጥረት ለመደገፍ የተዘጋጀ መሆኑም ተገልጧል። በግዢ አስተዳደር ውስጥ ያለውንም ህገ ወጥና ሌብነትን እንደሚያስቀር የአፍሪካ ህብረት ኮሚሽን ከፍተኛ የንብረት ግዢ ባለሙያ ተናግረዋል። በአውደ ጥናቱ ላይ ክልላዊና ዓለም አቀፍ የምጣኔ ሀብት ድርጅቶች የተሳተፉ ሲሆን አምስት ቀን የፈጀ ምክክር ዛሬ ተቋጭቷል።
የአፍሪካ ህብረት ኮሚሽን የሚያከናውናቸው ተግባራት የአፍሪካ ህብረትን የ2063 አጀንዳዎችን ምሰሶ ያደርጋል። ይህ ደግሞ የአህጉሩን ማህበራዊና ኢኮኖሚያዊ ሽግግር ያሳካሉ የተባሉ እቅዶች መሆናቸውን ነው በአፍሪካ ህብረት ኮሚሽን የዕቃ ግዥና አቅርቦት ሂደት ኃላፊ ካይረን ቱሪ የሚተናገሩት። ካለፈው ሰኞ ጀምሮ እስከ ዛሬ ድረስ በአዋሳ ከተማ በተካሄደው አውደ ጥናት ይሄው የዕቃ ግዥና አቅርቦት ሂደት መመሪያ ዋና ዓላማ ለ2063 ግቦች ስኬት የሚያስፈልጉ ንብረትና አገልግሎት በማቅረብ ከፍተኛ አስተዋጽኦ ማበርከት ነው ብሏል።
አጀንዳ 2063 is a strategic framework for the social
economy. የዕቃ ግዥና አቅርቦት ሂደት መመሪያ ሲተገበር የአፍሪካ ህብረት የ2063ን አጀንዳዎች እውን ለማድረግ ይጠቅማል። ማህበራዊና ምጣኔ ሀብታዊ እድገት እንዲረጋገጥ ትልቅ ድርሻም ይኖረዋል። የአፍሪካን ብልጽግናና ሰላም የሚመለከቱ አጀንዳዎችን ጨምሮ ሰባቱን የአፍሪካ ህብረት እቅዶችን ለማሳካትም በጥራትና በሰዓት ረገድ ጥሩ አገልግሎት ማቅረብ አለብን።
በአውደ ጥናቱ ላይ የአፍሪካ ህብረት ምጣኔ ሀብት ድርጅቶች፣ የደቡብና ምስራቅ አፍሪካ አገራት የጋራ ንግድ ድርጅት ኮሜሳ፣ የምስራቅ አፍሪካ የምጣኔ ሀብት ድርጅት ኢኮዋስ፣ የምስራቅ አፍሪካ ማህበረሰብ ወይም ኢኤሲ እንዲሁም የአፍሪካ ልማት ባንክና የሰሜን አፍሪካ ክልላዊ ድርጅቶች ተሳትፈዋል። ከዚህ በተጨማሪም ዓለም ባንክ፣ የአውሮፓ ህብረት ኮሚሽን፣ የተባበሩት መንግስታት ድርጅት ተመድና ሌሎችም ልምድ ያላቸው ዓለም አቀፍ ድርጅቶች ተወክለዋል። አስፈላጊነታቸው የልምድና የሀሳብ ልውውጥ በማድረግ ከእነዚህ ድርጅቶች ጋር ትስስር በመፍጠር በዕቃ ግዥና አቅርቦት ሂደት ውስጥ ያለውን ችግር መፍታት መሆኑን ነው ካይረን ቱሪ የምትተናገሩት። የጨረታ መስፈርቶችን ያወጣን የተሻለ ስራ እንድንሰራ ያግዘናል ብለዋል። በሌላ በኩል የአፍሪካ ህብረት ኮሚሽን ፖለቲካዊ ድርጅት በመሆኑ የመጀመሪያው ዓላማ ሰላም ማረጋገጥ ሲሆን ለሰላም አስከባሪ አካላት የሚያስፈልጉ ዕቃዎችን በማቅረብ የራሱን ኃላፊነት እንደሚወጣም ተናግሯል። አፍሪካ የተስማማችበት የሚገኘውን የነጻ ቀጠና ንግድ ስምምነት መሰረትም ምርቶችና ዕቃዎች በነጻ እንዲንቀሳቀሱ ለማድረግ አበርክቷለሁ ብሏል።
የእኛ አስተዋጽኦ ሰላም አስከባሪ አካላትን በአህጉሩ መደገፍ ነው። የሚያስፈልጋቸውን ነገር በፍጥነት እናቀርባለን። ለምሳሌም ሰላም ለማስከበር ብለው በቻድና በሶማሊያ ያሉ ወታደሮች ስለሚያስፈልጋቸው ዕቃዎች ማሰብ የለባቸውም።
የአፍሪካ ህብረት ኮሚሽን ከፍተኛ ንብረት ግዢ ባለሙያ አቶ ተስፋዬ ኃይለ ሚካኤል በበኩላቸው የዕቃ ግዢና አቅርቦት ሂደት መመሪያ የአፍሪካ ህብረት የልማት እቅዶች ማስፈጸሚያ መሳሪያ መሆኑን ገልጸዋል።
ያ መሰረተ ልማቶችን ለመዘርጋት አንዱ ዓላማ ነው። በዛ ደረጃ አፍሪካ ማሳደግ ማለት ነው። በዛ ዙሪያ ላይ የሚጠኑ ጥናቶች አሉ። የሚጠኑትን ጥናቶች በጊዜ እንዲጠኑና እንዲደርሱ ማድረግ፣ መሰረተ ልማቶችንም በግዢና በሰፕላይ ቼን ማገዝ የሰፕላይ ቼን አንዱ ዓላማ ነው። ስለዚህ ሰፕላይ ቼን የአጀንዳ 63 እንዲሳኩ የሰፕላይ ቼን ትልቅ ሚና ይጫወታል።
በዕቃ ግዥና አቅርቦት ሂደት ውስጥ ያለውን የበዛ ወጪ በመቀነስ የአፍሪካ ምርቶች በዓለም ገበያ ተወዳዳሪ እንዲሆኑ ያስችላልም ብሏል።
ግዢ ሰንሰለቱ ላይ የሚወጣው ወጪ በጣም ከፍተኛ ነው። ይሄ ደግሞ የአፍሪካን ዕቃ ዓለም አቀፍ መድረክ ላይ ተወዳዳሪ እንዳይሆን ያደርገዋል። እንደው ቀላል ምሳሌ ለማንሳት አንድ ኢትዮጵያ ውስጥ የተመረተ ዕቃ ኬንያ ውስጥ ሲሸጥ የሚሸጥበት ዋጋና አንድ ቱርክ ውስጥ የተመረተ ዕቃ ኬንያ ውስጥ ሲሸጥ የሚያወጣው ዋጋ በጣም ይለያያል። ከኢትዮጵያ የሚሄደው በጣም ውድ ነው። ወደ ምክንያቱ ስትሄድ ዋጋን ስትወስድ መጀመሪያ ያወጣኸውን ወጪ ወይም ደግሞ ኮስትን ነው የምታየው። እነሱ ነገሮች አድሬስ ከተደረጉ የአፍሪካ እቃዎች ተወዳዳሪ ሊሆኑ ይችላሉ ብለን ነው የምናስበው።
በግዥ አስተዳደር ውስጥ ያለውንም ህገወጥና ሌብነቶችን እንደሚያስቀር ተናግሯል። የኢንተርኔት ግዥና ቴክኖሎጂ በመጠቀም የግዥና አቅርቦት ሂደትን ዘመናዊ ማድረግ እንደ አቅጣጫ በማስቀመጥ አውደ ጥናቱ ዛሬ ተጠናቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ወደ ዕለቱ የመጨረሻ ቅንብር እናልፋለን። ዕለቱም ዛሬ ከተራ ነው። ያን የተመለከተ ዝግጅት ከንጉሴ አክሊሉ።
እንኳን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዛሬ ከተራ በዓል ነው። ነገ ቅዳሜ ጥምቀት፣ ተነጎዳ ደግሞ ቃና ዘገሊላ። በዓለም ላይ የጥምቀት በዓል መከበር የጀመረው ጌታ ካረገ ከ127 ዓመት በኋላ በ160 ዓመተ ምህረት ላይ ነው እና በዓሉ የተከበረውም በሮም እንደሆነ ይነገራል። የዚህን በዓል አከባበር በተመለከተ ዛሬ ጥቂት ልንል እንፈልጋለን። ከዚህ በፊት ብዙም የተነገረ ስላልሆነ ነው። ልክ አሁን እየተከበረ ባለው አይነት ሳይሆን ድሮ ይከበር የነበረው ለየት ባለ መንገድ ነበር። ለመሆኑ የጥምቀት በዓል አከባበሩ አጀማመሩ እንዴት ነው? ከመምህሩ ደቀ መዝሙሩ እንዳይሆን ከማኅበረ ቅዱሳን አባ አስራት ደስታ ገብሩ ትንሽ ቢናገሩ።
በዓለ ጥምቀት በሜዳ ውሃ ተከትሮ ወይም በወንዝ ዳር ድንኳን ተተክሎ ዳስ ተጥሎ ማክበር የተጀመረው ከ530 እስከ 544 ዓመተ ምህረት ድረስ ነግሰው በነበሩት በአጼ ገብረ መስቀል ዘመነ መንግስት እንደሆነ ይነገራል። በዚህ መሰረት ታቦታቱ ጥር 11 ቀን ጧት ወደ ባህረ ጥምቀት ወርደው ማታ ወደ መንበረ ክብራቸው እንዲመለሱ ይደረግ ነበር።
አሁን ግን በ10 ነው የሚሄዱት። እሺ።
አዎ፣ በ10 መከበር ጀመረው በአጼ ዘርዓ ያዕቆብ ማለትም ከ1426 እስከ 1460 ዓመተ ምህረት የነበሩት አጼ ዘርዓ ያዕቆብ ታቦታቱ ጥር 10 ቀን ወደ ባህረ ጥምቀቱ ወርደው በዚያው እንዲያድሩና በማግስቱ ጥር 11 ቀን ሥርዓተ ቤተ ክርስቲያን በሚያዘው ደንብ ጸሎተ ጥምቀቱ ተፈጽሞ ሀገሩን በኪደተ እግር ይባርኩ ዘንድ ታቦታቱ ማለት ነው። በዋዜማው በሄዱበት መንገድ ጥር 10 ቀን በሄዱበት መንገድ ሳይሆን በሌላ መንገድ እንዲመለሱ በዋጅ ወሰኑ አጼ ዘርዓ ያዕቆብ።
ዛሬም እንደዚህ ነው።
አዎ፣ ዛሬም
አይመለሱም። አዎ
አዎ፣ ያንን መሰረት በማድረግ ነው ዛሬም እናከብርም። በኋላ በ1480 እስከ 1500 ዓመተ ምህረት ነግሰው የነበሩት አጼ ናዖድ በዓለ ጥምቀት ዋዜማና በዕለተ በዓሉ ማለት 10ና በ11 ህዝቡ በነቂስ ወጥቶ ታቦታቱን በወታና በልልታ ካህናቱ ደግሞ በያሬዳዊ ሀሌታ እንዲያጅቡና እንዲያከብሩ አዋጅ አስነገሩ። በዚህ ሁኔታ እስከ ዛሬ ድረስ በዚህ ስርዓትና ሁኔታ በመላ ሀገሪቱ እየተከበረ ይገኛል።
አባቴ አስራት ደስታ ገብሩ እንዳሉት ወደኋላ የነበረውን የጥምቀትን በዓል አከባበር ሁኔታ ማስታወስ ደስ ይላል። ለምሳሌ አዲስ አበባን እንደ ምሳሌ እንውሰድ። ታላቁ ቤተ መንግስት 4 ኪሎ አካባቢ እንሁንና ከዛ ትንሽ ወረድ ስንል ካሳንቺስ ኡራኤል አለ። ከዛ ተነስቶ እስጢፋኖስ ደግሞ በላይ በአፍሪካ አንድነት ድርጅት ጽፈት ቤት በኩል በዛ ይመጣል። ወደ በዓታ ሄዶ ከበዓታ ግቢ ገብርኤል፣ ቅድስት ስላሴ ካቴድራል፣ ከዛ ይያያዙና ሁሉም ያኛውም ከታች እስጢፋኖስም ከታች መጥቶ ላይ የነጻነት አደባባይ ሐውልቱን ካለፉ በኋላ 5 ኪሎ ቅድስት ማርያምን ይዘው የካቲት 12 ሰማዕታት ሐውልት አደባባይ ጋር ይቆማሉ። በዚህ ሁሉ መዓል እንግዲህ ከታች ከኡራኤል ጀምሮ የካቲት 12 ሰማዕታት ሐውልት ድረስ በማህሌት በቸብቸቦ በሁሉም አይነት በወት ግባ በወት የሚካኤል ታቦት፣ በወት ግባ በወት የገብርኤል ታቦት እያሉ ካህናቱ ደግሞ ራሳቸው ኦረ ኢየሱስ ኦረ ኢየሱስ እምገሊላ በዮሐንስ እምገሊላ በዮሐንስ እያሉ እየዘመሩ ሁሉም ተያይዘው ጃን ሜዳ ይገቡና በዓሉ እጅግ በደመቀ ስነ ስርዓት ሲከበር ቆይቷል። አሁንም ይከበራል። አሁን ግን አብዛኛዎቹ ታቦታት በየአጥቢያቸው ስለሚውሉ የህዝቡ ቁጥር ካለፈው ጊዜ ጋር ሲነጻጸር ትንሽ የቀነሰ ይመስላል በየሰፈሩ እንጂ። በዓሉ በዚህ አይነት ሁኔታ ነበር የሚከበረውና እጅግ ደስ ይላል የጥምቀት በዓል። በነገራችን ላይ ይህ የዛሬው የጥምቀት በዓል በእስራኤል ኢየሩሳሌምም የሚከበረው ዛሬ ነው፣ በከተራው ቀን። ዛሬ በእስራኤልና በፍልስጤማውያን መካከል ያለው ኬላ ይነሳና ለዛሬ ቀን ብቻ የግሪክ፣ የአርመን፣ የራሽያ፣ የእኛ የኢትዮጵያ አብያተ ክርስቲያናት ጌታ ተጠመቀበት ዮርዳኖስ ወንዝ ውስጥ እየገቡ የየራሳቸውን ጸሎት እያደረሱ በዓለ ጥምቀቱን በዓል በከፍተኛ ደረጃ ያከብራሉ። ከዛ በኋላ ኬላው ተመልሶ ይዘጋል ማለት ነው እና የሕይወት የጤና የሰላም የፍቅር በዓል ይሁንልን መልካም በዓል እያልኩ በዚሁ ባጭሩ ልሰናበት።
ባንደየ በልጅሽ በመዳ
ይህ ከተራም በዓል ለምታከብሩ አድማጮች በድጋሚ እንኳን አደረሳችሁ። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያሰራጨውን ስርጭት ወይም ዝግጅት ለዛሬ ያዘጋጀውን እዚህ ላይ አበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ነገ እንገናኝ። ሰላም፣ ደህና እደሩ።